ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ ለታይ መሰናዶ ጀምሯል። ጥንቅሮቻችንን አስተዋውቃችሁ ከ50 አመታት በኋላ የሰው ልጅን ጨረቃ ላይ ለመላክ የጀመረው ንቅድ በአንድ አመት ማሸጋሸጉን ናሳ አስተዋውቋል። በሌላ ራስ ደግሞ
he was the shooter and
police መጥቶ ለጥያቄ እንደሚፈልገኝ እስኪ ነግረኝ ድረስ ሰዎችን እየገደለ ያለ አለሙ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘው ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓን አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው።
የቤት ውስጥ ጥቃት ሰለባ ወይዘሮ ሚልድሪድ መሐመድ የምሽቱ እንግዳችን ናቸው። ሌሎች ዘገባዎችም አሉ። ኤደን ገረመው የምሽቱ መሰናዶ በመምራት ኤልያስ አስማራ ደግሞ በድምጽና ምስል ምህንድስና አብረናችሁን ቆያለን። እናንተም አብራችሁን አምሹ። አመታት በፊት ጆን አለን መሐመድ የተባለ አለሞ ተኳሽ በዋሽንግተን ዲሲና አካባቢ የሚኖሩ 10 ሰዎችን አነጣጥሮ በመተኮስ 3 ሰዎችን ደግሞ ክፉኛ በማቅሰል ተከሶ ነበር። ለ23 ቀናት የቆየው ጥቃቱ ትምህርት ቤቶች እንዲዘጉና ነዋሪዎችም ከቤታቸው እንዳይወጡ አስገድዶ ነበር። ለ12 አመታት አብራው በትዳር የቆየችው ባለቤቱ ሚልድሪድ መሐመድ ደግሞ ከባሏ ስሜታዊና አይምራዊ ጥቃት ጋራ ከዚያ በላይ አብራት መኖሩን ትናገራለች። ስምንሽ ቆየ አነጋግራታለች።
ዋሽንግተን ዲሲ ውስጥ አለሞ ተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ላያስታውስ ስለሚችል እስኪ ስለራስሽ ንገሪን። ከጆን አለን መሐመድ ጋር የነበረሽ ትዳርስ ምን ይመስል ነበር?
I am Mildred Muhammad. I was married to John
Mildred Muhammad ባላለው አብዛኛው ሰው የዲሲ አለሞ ተኳሽ ብሎ የሚያውቀው ጆን አለን መሐመድ ሚስት ነበርኩ። ለታመት በትዳር አብረን ቆይተናል። 3 ልጆችም አሉን። ጆን አለሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ ሰዎች አብሮት መሆን የሚፈልጉት ደስተኛ ሰው ነበር። ከዛ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና ምን ሆንክ ስለው ደህና ነኝ የሚል መልስ ብቻ ይመልስልኛል። ስራውንም ማቆመና ከሌሎች ሴቶች ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየቅኩኝ። ከቤት እንዲወጣ ማደረኩት። ነገር ግን ቁልፍ ስላለው ባልጠበቅኩት ሰዓት ይመጣል።
ታዲያ መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ?
ዋናው ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይነግረኝ የቤቴንም ስልክ ይቀይራል። ለፖሊስ አመልክቼ ከኔ እንዲርቅ የፍርድ ቤት ትዕዛዝ አወጣው። ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹንም ወስዶ አይመልሳቸውም።
የሚያስፈራ ሁኔታ ይመስለኛል።
በጣም ዋናው ችግርም እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም። ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነቴ ላይ አልነበረም። ህብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችሁ።
So because you didn't have a physical
ስለዚህ ጥቃት እየደረሰብሽ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ ባንቺም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል?
ልጆቼ በዛን ጊዜ የ7 የ8 እና የ10 አመት ህጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቀዳሚና ሁድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸውን ቀየረና ከአሜሪካ ውጪ አንቲጋው ደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው የት እንዳሉ አላውቅም ነበር። ማንን መጠየቅ እንዳለብኝ ራሱ አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኝ አልነበረም።
እንግዲህ ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ ደግሞ ፍቺ ከጠየቀሽ ከ2 አመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት ፈጠረብሽ?
I didn't find out if he was the shooter.
ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪነግረኝ ድረስ ሰዎችን እየገደለ ያለ አለሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘው ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓን አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አለሞ ተኳሽ እሱ መሆኑንና በመጨረሻም ሊገል የሚፈልገው ኢላማ እኔ መሆኑን ነገሩኝ።
The shooting was taking place around you and you
ስለዚህ አንቺን ኢላማ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው?
Correct, but I didn't know that
በትክክል መጀመሪያ ላይ ፖሊስ እስኪነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው።
For any woman this would be it's very hard to
እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሹ ለአመታት የኖርሹ ሰው የልጆችሽ አባት አንቺን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነውና ያንን እንዴት አለፍሽው?
I refused to walk around.
መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰማ ቆም ነበርብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዝ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ እንደገና ደስተኛ እንድሆንና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረው ይሄንን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱት ድረስ ሲፈትሹ በሆነው ነገር አልቀሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በእርግጠኝነት በተፈጠረው ነገር መቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፈውስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፈውስ ነው።
Let's talk quickly about
አሁን ደግሞ እስኪ ስለ ህግ ማቀፎች እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የህግ ከለላ ለማግኘት ሞከረሽ ነበር ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ህጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ?
Legal representation is very difficult for
የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆኖ ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የምከፍለው 25 ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔን ፍቺ እንዳገኝ የረዱኝ እነሱ ናቸው። እነዛን መንገዶች መጠቀም ያስፈልጋል።
A lot of women they struggle with self-guilt.
ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ለመፍረሱ ወይም ከነዛ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነት የጥፋተኝነት ስሜት እንዴት ልታስወግጂ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው?
First thing you need to do so this is the relationship.
መጀመሪያ ደረጃ ትዳር የሁለት ሰው ጥምረት ነው። ስለዚህ ስሜታዊ የሆነው አስተያይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ አይምሮ ክፍል አንቺ መቆ ጥፋት አለብሽ፣ የተሻለ ሰው መምረጥ ትችይ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዢ የመሳሰሉትን ይልሻል። እውነታው ግን ደግሞ ግን እኮ ይመታኝ ነበር፣ ለእንደዚህ አይነት ጥቃት የሚዳርግ ምንም ነገር አላደረኩም፣ ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው፣ አይወደኝም ይልሻል። ሴቶች ራሳቸውን ጥፋተኛ የሚያደርጉት ሆን ብለው ስለራሳቸው ዋሻቸው ሰው ነው። ግን ደግሞ ስታስቢው ባልኮ ሲተዋወቀኝ ጆን ባላለው ህይወትሽን ገሃነም ላደርገው ነው፣ ልጆችሽን ገንዘብሽን ወስድብሻለሁ ቢለኝ እኮ አላገባውም ነበር። ትክክለኛ ያልሆነ ማንነቱን ስላሳየኝ ያገባሁት። ስለዚህ ጥቃት በፍጹም የተጎጂ ስህተት አይሆንም።
He was executed in 2009 for one.
እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፓውያን አቆጣጠር በ2009 ተፈጻሚ ሆኗል። የልጆችሽ አባት ሲገደል ምን አይነት ስሜት ነበረው?
that's the emotional side, the father of my children.
አይሽ ስሜታይ ሆነሽ ስታስቢ የልጅ አባት ነው ያለሽ ሆነታ ግን የልጆች አባት ቢሆንም ጣላቴ ነሽ ጣላቴስ ቆንሽ ደሞ አገልሻለሁ ብሎኛል ስለዚህ የሞት ፍርዱ ሲፈጸም ለእኔ አንድ ተራግለሰብ ነበር ነገር ግን ለልጆቼ አባታቸው መሆኑን እረዳለሁ ስለዚህ አንድ ዲሲ አለ ሞተኳይ ሳይሆን አባታቸው ሲሞት እነሱ ሀዘናቸው እንዲወጡ መርዳት ነበረብኝ ስሜታቸውን ሚዛናዊ በሆነ መልኩ መረዳት የሚችሉ ሰዎች ሆነው እንዲያድጉም ማድረግ ነበርብኝ
ሚልድሬድ መሐመድ ከኛ ጋር ለነበረሽ ቆይታ እጅግ አድርጌ አመሰግናለሁ
ተመስገናለሁ
ናሳ የሰው ልጅን ወደ ጨረቃ ለመላክ አርቲሚስ በተሰኘ 3 ደረጃዎች የተከፈለ መርሃ ግብር ነድፎ እየሰራ ነው። በሚሽቱ ታዲያ በዚህ ጉዳይ ማብራሪያ የሰጡን ዘንድ ዶክተር ጥላይ ታደሰ በናሳ ጆንሰን ማዕከል የአስትሮፊዚክስ ሳይንቲስት የህዋና አየር ሁኔታ የፀሐይ ተመራማሪ የሆኑትን የአፋን ኦሮሞ ክፍል ባልደረባ በፈቃዱ ሞረዳ ጋብዟቸዋል።
አስትሮቦቲክ የተሰኘ አንድ የግል ኩባንያ ፐርግሬን 1 የተባለ የጨረቃ ላይ የምታርፍ ሳተላይት አዘጋጅቶ ነበር። እንግዲህ እቺ ፐርግሬን ያ ላንደር የጨረቃ ላይ የምታርፍ ላንደር ቮልካን በተባለ በዩኤልኤ ወይም ደግሞ ዩናይትድ አይላንድስ ሮኬት አማካኝነት ከፍሎሪዳ ተነስቶ ከጥቂት ሰዓታት በኋላ እቺ ሳተላይት ምን ትሆናለች? ችግር ይገጥማታል። ችግሩም እንግዲህ በሁለቱ ታንከሮች ወይም ደግሞ ሁለቱ ታንከርስ አሉ። እነኚህ ታንከሮች ነዳጅ ያዙ ናቸው። አንዱ ኦክሲዳይዘርስ ነው ማቀጣጠያ። በባልታወቀ ምክንያት ጋዙ ሊክ ያረጋል። በመውጣት ይጀምራል። ከሰው ከመውጣት ይጀምራል። ያ በሚገባው ፕሮፖርሽን ወይም ደግሞ ማስወንጨፍ ሰዓት በትክክል ሳተላይቷ ወደ ተፈለገው ኦሪንቴሽን አልመለሳትም። ያ ኦሪንቴሽን ማለት ወደ ጨረቃ ሶላር ፓነል ስላለው ያ ሶላር የፀሐይ የሚቀበል ፓነል ወደ ፀሐይ ፊቱን አፌስ መዞር ነበረበትና ያ አልተሳካም። ስለዚህ ማስወንጨፊያ ወይም ደግሞ የኃይል መስጫው እንትን ስላልነበረ የግድ የጨረቃ ኦርቢት ላይ ከደረሰች በኋላ ወደ ምድር ተመልሳለች። በሚቀጥለው ጉልበት ስለሌላት የተፈል ምንድነው የተደረገው እዚው የምድር አካባቢ አየር ውስጥ በመገባች ሰዓት በፓሲፊክ በፊጂ አይላንድ አካባቢ መሰለኝና እዛ እንድትቀጣጠል ባየን ላይ ተደርጓል።
አሁንም ሌላ ድርጅት ደግሞ በሚቀጥለው 15 ቀን ከሂውስተን አካባቢ ሌላ ሮኬት እንደሚያስወነጭ መረጃዎች አሉ። ይሄኛው ሲሚየድ ሮኬት የተለየ ተልኮ አለው ወይስ የፊተኛው ሮኬት አይነት ስራ?
ይሄም እንግዲህ የዛው የዓላማ አንዱ አካል ነው። ኢንቲቲቭ ማሽንስ የሚባል አለ። ይሄ ዩስተን የሚገኝ ዩስተን ቤዝ ያደረገ የግል ካምፓኒ ነው። እነሱም ደግሞ ኖቫሲ የሚባል ላንደር ነው ጨረቃ ላይ ሊያሳርፉ የፈለጉት። ይሄኛው አሁን በሚላከው በፋልከን 9 ነው። የፋልከን 9 እንግዲህ ስፔስኤክስ የሰራው ሮኬት ነው። የሮኬት ብዙ ልምድ አለው። ብዙ ትሮችን ኢንተርናሽናል ስፔስ ስቴሽን የሚደርሱ ካርጎዎችን ሳተላይቶችን የመላክ አቅም ያለው ነው። የተመሰከረለት ነው። እንትንም ኦልሬዲ አግኝቷል። በናሳው ቅናም አግኝቷል ፋልከን እና ይሄኛው 32 ደቂቃ ነው የፈጀበት። ፋልከን ተሸክሞት ሄዳ ከዛ ፋልከን ከሱ ይለያል። 5 ቀን ይፈጅበታል ጨረቃንም ለመድረስ። እንግዲህ በ2024 በፌብሩዋሪ ያው የሚቀጥለው ወር ላይ ነው ወደ ጨረቃ ይላካል ተብሎ ላፍ ይችላል ተብሎ የታቀደው። እሱም እንግዲህ 5 የናሳ መሳሪያዎችን ይይዛል። ከነኛ ውስጥም እንግዲህ ሮቨርስ አሉ። የመጀመሪያውም ሮቨሮች አንድ ትንሽ ሮቨር አለችው አይሪስ የተባለ ሮቨር። እቺ በጣም በእጅ ልትያዝ የምትችል ሮቨር ነው። መኪና ጎማ ያለው መኪና ነው የሚሄድ። ከላንደሯ ስታርፍ ከላንደሯ ርቆ የሆነ ቦታ ሊሄድ የሚችል እና እንግዲህ ኢንቲቲቭም ይሄንን ተመሳሳይ ነው እሱም የሚያደርገው።
ባለፈው አመት ስንነጋገር ናሳ ወደ ጨረቃ ከአምሳ ዓመት በኋላ ፕሮጀክቱን ወደ ጨረቃ ላይ ሰውን ለማሳረፍ ከጀመራቸው ፕሮጀክቶች መካከል ሶስት የተለያዩ ምድቦችን እንደነበሩ ተነጋግረውን ነበረ። በዚህ አርቲሚስ በሚለው ስያሜ ማለት ነው። አርቲሚስ 1 2 እና 3 ተብሎ አርቲሚስ 1 ሄዶ መጥቷል። አርቲሚስ 2 ደግሞ በዚህ አመት 2024 ይሄዳል ተብሎ ነበር። ይሄንን ለተከታታዮቻችንም ባለፈው ጊዜ ተናግረን ነበር። አሁን ባለው መረጃ ግን የ2024ቱ እቅድ ለ2025 እንዲተላለፍ ተደርጓል። ምን ምክንያቱ?
እንግዲህ ሁለተኛው ካርተሚስ ሚለይ ካርተሚስ 1 ሚለየው ሁለተኛው አራት አስትሮናውቶች ውስጥ ይቀመጣሉ። እንግዲህ እነኚህ አራት ሰዎች ኦሬዲ አምና ተመርጠዋል። እነኚህ ደግሞ እነኚህ ሰዎች ደግሞ በአንደኛው የተለየ የሚያስፈልጋቸው ሂማን ላይፍ ሰፖርት ሲስተም የምንለው አለ። ላይፍ ሰፖርት ሲስተም ማለት ሰው ህይወት ያለው ነገር ስለሆነ መተንፈስ አለበት። ይሄ ዙሪያችን ያለ የአየር ክብደት ወይ የአየር ጫና ወይም ደግሞ አትሞስፌሪክ ፕሬሸር የምንለው እሱም ደግሞ ይሄ ምድር ላይ ያለ ሌቭል መሆን አለበት። ለሰውነታችን የደም ዝውውራችን ወይም ጤንነታችን ሁሉ ነገር በትክክል ሊሰራ እንደሚችል እና ያንን ሊቆጣጠሩ የሚችሉ ሲስተሞች አሉ። የሰውን ላይፍ ሰፖርቲንግ ሲስተም እነኛ ሲስተሞች በትክክል ለመስራታቸው ለማረጋገጫ ነው። ሁለተኛው በአርተሚስ አንድ ጊዜ ኦራዮን ወደ ምድር በሚመለስበት ጊዜ ወደ ከባቢ አየር ሲገባ በከባቢ አየርና በኦራዮን መካከል ሰበቃ ይፈጠራል። ያ ሰበቃ እሳት ይፈጠራል። ያ እሳት ደግሞ ኦራዮን ምድር እስኪደርስ ድረስ ፓራሹቱን ተጠቅሞ እስኪወርድ ድረስ እሳቱ ስለነበረ ያ ያልተፈለገው ያህል የውጭውን ገላ አቃጥሎት ነበርና ያ ለምን ያ ማቴሪያል የተሰራበት ነገር ንጥረ ነገር ለምን ተቃጠለ የሚለው ውስጥ እንኳን ችግር አልፈጠረም፣ ግን ለምን ያ ይሆናል የሚለው መጠናት ስላለበትና ያም መፍትሄ ሊገኝ ይገባዋል። ምክንያቱም በሚቀጥለው ሰውን ውስጥ ስለሚኖር ማለት ነው። ያም አንዱ እንትን ነው። በሶስተኛ ደረጃ ደግሞ አቦርት ሲስተም የምንለው አለ። አቦርት ሲስተም ማለት ሳተላይቱ ሮኬቱ ከምድር ሲነሳ ኤስኤልኤስ ፍሎሪዳ ልክ ሲተኮስ ኤስኤልኤስ ሲነሳ ችግር ቢያጋጥመው ፌለር ቢያደርግ እንደነ ማነው እነ ኮሎምቢያ የመሳሰሉ እነኛ ፌል ያደረጉ ሰዎች ብዙ ሰዎች የሞቱባቸው ቻሌንጀር እንዳይፈጠር ምን ይደረጋል? አቦርት ሲስተም አለ። አቦርት ሲስተም ልክ ችግር ሲፈጠር ኦራዮንን ይገነጥልና ይዞ ሄዶ ሌላ ብዛ ያሳርፋል ማለት ነው። ራቅ ብሎ እንዲያርፍ ያደርጋል። ላው የተሰካ ሮኬት ነው እሱ፣ ትርፍ ሮኬት ነው እሱ ይዞ ይሄዳል። ያም ሲስተሙም እንደገና ቴስት መደረግ ስላለበትና መሰራት ያለባቸው ነገሮች ስላሉ እነኛም ነገሮች መስተካከል እንዳለባቸው እነኚህ ሶስት ነገሮች እንደ ሜይን ሪዝን ተደርገው በኤጀንሲው ምክንያት ተደርገው ወጥተዋል። ባለፈው ሳምንት በነበረው በብሪፊንግ ላይ ይህንን ሲናገሩ ነበር የናሳውም ገዢ ማለት ነው። እነኚህ ሶስቱ ናቸው። ስለዚህ ምን ሆነ? አርተሚስ 1 2 ከዲሴምበር 2024 ባሁኑ ነበር መሆን የነበረበት በ2025 ሰፕቴምበር እንዲሆን ተደርጓል። ሰሌ ነው እንግዲህ የታቀደው እቅድ። ከዛ አራት እያለ ይቀጥላል። አራት ደግሞ ጌትዌይ ነው እያለ ይቀጥላል ማለት ነው እንግዲህ
እስቲ ስለ አራት እንግዲህ ጊዜው ሲደርስ እንነጋገራለን።
አዎ እሱንም በመዛ ጊዜ ሲደርስ
ሌላው አርቲፊሻል ኢንተለጀንስ ወይንም ደግሞ ሰው ሰራሽ አእምሮ የምንለው ነገር ነው። ይሄ ነገር ተስፋም አለው ታም ነገሮችም አሉት፣ ብዙም ስጋቶች አሉት። እና ይሄ ተስፋና ስጋት በህዋ ምርምር ውስጥ በምን መንገድ ነው የሚታየው?
አርቲፊሻል ክህሎት ህዋ ላይ ብዙ ጥቅም አለው። አሁን ለምሳሌ በኦራዮንን በነግር ኦራዮን ውስጥ ብዙ ሲስተሞች አሉ። አቪዮኒክስ ሲስተሙ አለ፣ ናቪጌሽኑን ይሁን የተለያዩ ነገሮችን የሚቆጣጠር። እንደገና ደግሞ ዲስፕሌዮች አሉ። ስፔስ ዌዘር አሁን እኛ ስለ ለአስትሮናውቶቹ እንትን እናቀርብላቸዋለን። ስፔስ ዌዘሩን ዙሪያቸው ያለው ምን አይነት ነው የሚለውን ዲስፕሌይ ያገኛሉ። ያን ዲስፕሌይ ለማድረግ እንግዲህ አርቲፊሻል ኢንተለጀንስ ነው ዳታዎችን በመቀበል ከፀሐይ የተሰሩ ብዙ ሶፍትዌሮች አሉ። እኛ መስራት ያዝናቸው ሶፍትዌሮች አሉ። እነኛ ሶፍትዌሮች በራሳቸው ነው በዚህ ሰዓት ውስጥ በዚህ በሚቀጥሉት ምናምን ሰዓት ውስጥ ይሄን አይነት ጫራ ላይ ሊመጣ ይችላል የሚለው ሆነ ካገኘው ዳታ ተነስቶ ዝግጅትን ያደርጋል። ዝግጅት ዋርኒንግም ይሰጣቸዋል እነሱ በዚህ በሚቀጥለው በዚህ ሰዓት ውስጥ ይሄን ይመጣልና ይሄን አርጉ የሚለውን ውሳኔን ይሰጣል። እንግዲህ በፍቃዱ ማንኛውም ነገር ችግር አለው ጥቅምም አለው። ከችግሮቹ አንዱን ልንገር። አሁን ለምሳሌ አርቲፊሻል ሰው ሰራሽ ክህሎት ውሳኔን ለመስጠት ዳታ ተቀብሎ ነው በመጀመሪያ በዳታ ተሰልጥኗል። አሁን ውሳኔ ለመስጠት ወቅቱ ያገኘው ዳታ የተሳሳተ ዳታ ከሆነ ያ የሚወስደው ዲሲዥን ወይም ደግሞ የሚወስደው ያንን ችግር ለመቅረፍ የሚወስደው እርምጃ አስከፊ ሊሆን ይችላል የተሳሳተ ኢንፎርሜሽን ስላለው የተሳሳተ ዳታ ስላገኘ ማለት ነው። እና ፌልም ሊያደርግ ይችላል። አንደኛው ፓርት ፌል ሲያደርግ ሌላ ሜጀሮችን የሚወሰዱበትን አይነት ነገሮችን የሰው ልጅ ዲቫይስ ማድረግ አለበት። ከዛም አልፎ ተርፎ ደግሞ አገሮች ዓለም አገራት ሁሉ ተሰብስበው በዚህ በአርቲፊሻል ክህሎት ላይ ውሳኔ መስጠት አለባቸው። የጋራ የሆነ ህጎችን ማውጣት አለባቸው። ኢቲካሊ እንዴት ነው መጠቀም የምንችለው እንዴት ነው ለፊት እንትን የምንለው የሚለውን ማድረግ አለባቸው። ይሄንን ነው ማለት የምችለው። በፍቃድ
በጣም አመሰግናለሁ ዶክተር ጥላይ ታደሰ።
በጣም አመሰግናለሁ በፍቃድ። ኦኬ
በሰሜን ኢትዮጵያ ለሁለት አመታት ያህል የተካሄደው ጦርነት ሴቶችን ለአስገድዶ መደፈርና ለተለያዩ ጾታዊ ጥቃቶች ያጋለጠ ነበር። በቅርቡ የተሰራ አንድ ጥናት ታዲያ በአፋር ክልል የልጃገረዶች ትዳር መጨመሩን አስመልክቶ የተሰናዳ ዘገባ አለን እንቀጥላለን።
ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለው ምላሽ በአፋር ክልል ከሁለት አመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልስማኑር ካገኘቻቸው ምላሾች መካከል ዋነኛው ነበር።
በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድነው እንደዚህ አይነት ለክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድነው የተፈጠረው? የምግብ ወይም ፉድ ኢንሴኪዩሪቲ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ ተፈጠረው። እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ one less mouth feed ይባላል ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለሷ የተሻለ ህይወት የተሻለ ቦታ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን 18 ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው።
በመብቶችና ዲሞክራሲ እድገት ማዕከል የወርድወት ፌሎሺፕ አማካኝነት በአፋር ክልል የህፃናት ጋብቻ ሁኔታን ያጠናችው ወጣት ኩልስማ ለህፃናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጣቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች።
ስብሰባው ላይ ከተሳተፉልን ህፃናቶች እናቶች አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። 300 የነበርነው አሁን 90 ነን። ብዙ የነበርነው ወንድሞቻችንን ጓደኞቻችንን አጥተንበታል። ስለዚህ እነዚህም ቶሎ ብለን መተካት አለብን የሚል እሳቤ አለ እና ለነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱ ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድነው አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበር። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበር። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል ሐሳብ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ጦር ሜዳ ይልካሉ ማለት ነው።
የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህፃናት ጋብቻ ቁጥር ከፍ እንደሚል ቢሮአቸው መገንዘቡን ለአሜሪካ ድምጽ ገልጸዋል።
ቢሮአችን የተሻለውን ያክል እየሰራ ነው። ያው ቢዝነስ ግራጥም የለውም ቻለጅ ታሳያ ማለት ነው። እና አሁን እኔ ራሱ በአይኒ አይዝም አሁን ራሱ ወደ አምስት ቦታዎች ምሬ ነው መጣሁት እና በቃ ኦልሞስት ሀፍ ማለት ይቻላል ልጆቻቸውን ትምህርት ቤት እንደማይልት ነው ይህስ አለት ለረንድ ሲባል የደርሰርነት ችግር እዛ ምክንያት አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ በሙሉ የወደመባቸው ቦታዎች አሉ። እዛ ምክንያት ይሽ
ኩልስማ አንዲት ሴት የአባቶቿን ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው አስተሳሰብ ስር የሰደደ መሆኑን በጥናቷ ማረጋገጧንም ትገልጻለች። ይህም ብቻ ሳይሆን አንዲት ሴት እድሜዋ ከ20ና ከ25 ካለፈ በኋላ የማትፈለግ ተደርጋ መወሰዷን የተገነዘበችበትና በመጠኑ ፈገግ ያሰኛትንም ጉዳይ ጭምርም አጋርተኛለች።
እና ደግሞ ያው የተቀበሉት ነገር ነው፣ ባህላችን ነው። እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? ናሁን አግሪስ ተበይን ቢብትስ እንቢ የሚለውን ነገር እንትን አይሉስም፣ አይመጣላቸውም። እንቢ ቢረግሙን አለ። እሺ ቢረግማችሁስ ምን ታደርጋላችሁ? ቢረግሙ ማለት እኮ በቃ አንቀፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ። በእና እንዴ ንኮ 25 አመቴ ነው ግን አላገባሁኝም። ታዲያ ምንድን ለምንድን ነው ምናምን ስላቸው እነዚህ ህፃናቶች ሴቶች ናቸውና አይ እንግዲህ ቆንጆ ባትሆኚ ነው ያስከሆን ያለገባሽ ግን ዱአን አድርግልሻለሁ ምናምን ያሉ ጊዜ ነበርና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜም አሁንም አስባታለሁ። ከቃለ መጠይቆቹ ውስጥ አንድ ጥያቄ ምንድነው አሁን እናንተ ማግባት ነው የምትፈልጉት ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት? ስለሷ አይኔ እንዳንቺ ትምህርትን ጨርሼ ነው ከዛ በኋላ ነው ማገባው የሚል መልሰጠሽና በጣም ነበረ ሾክ ያደረገች። በዛውም ልክ ደግሞ ለኔ ምንም ሌላ ነገር ባላደርግ መሃላቸው ተቀምጪ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው በያስባሉ።
ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ደህንነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የህፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትና እንዲሁም ችግሩ ስር የሰደደበት ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች።
ይሄ ሪሰርች ከሪሰርች ፕሮዳክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሬያለሁ እያስባለሁኝ እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር የሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ከህፃናት ጋብቻ ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበረታታት አለብን ማለት ነው እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው፣ ትምህርት ቤቶች ይመለከታቸዋል፣ እንትን የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖች ይመለከታቸዋል እና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው።
ኢትዮጵያ በጉርጉሩሳኑ 2018 ዓ.ም በተባበሩት መንግስታት የመንግስታት ድርጅት የህፃናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህፃናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላት በፊት የተዳሩ ነበሩ። በተለይም ደግሞ በአሁን ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህፃናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
የለቱ መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። በነገው ምሽት እንገናኝ። ጤና ይስጥልኝ።